ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ ወድመጭቻችን። ዛሬ እሁድ ታህሳስ 21 ቀን 2011 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ በሳምንቱ ውስጥ የተጠናቀሩትን አበይት ዜናዎች የምንተነትንበት የፍቃሬ ዜና ዝግጅታችን ይቀርባል። በማከታተልም በሳምንቱ ውስጥ ተላልፎ የነበሩ የፍኖተ ዲሞክራሲ ሀተታዎችን በድጋሚ አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። ፍቃሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
በተለያዩ የሀገሪቱ አካባቢዎች በድንበር በግጦሽ መሬት በመማሪያና በስራ ቋንቋ ምርጫ መሬት ለቃችሁ ውጡ በሚል ጽንፈኛ አመለካከት ኩታ ገጠም የሆኑ ቦታዎች እየተጋጩ በርካታ ሰዎች እየተገደሉና በጽኑ እየቆሰሉ መሆናቸውን ከተለያዩ ምንጮች መረዳት ተችሏል። በአንዳንድ አካባቢዎች የጤና ተቋማት ለቁስለኞች ሕክምና እንዳይሰጡ ዛቻ ያዘሉ መልእክቶች እየተላለፉ መሆናቸውም ይነገራል። በወለጋ የሚካሄደው ግጭት ምንም እንኳን ኦነግ የማያዝደው ያፈነገጠ ኃይል እንደሆነ በተለያዩ ጊዜያት የተገለጸ ቢሆንም ኦነግ ሊታመን እንደማይችል በርካቶች ያስረዳሉ። ወለጋ ላይ እየተካሄደ ያለው ህዝባዊ ቀውስ በሐረር በባሌና በአርሲ እንደሚከሰት ስጋት ማሳደሩን መገንዘብ ተችሏል። ባሳለፍነው ሳምንት ጉጂና ቡርጂ፣ አፋርና ኦሮሞዎች አፋርና ኢሳዎች ተጋጭተው በርካታ ንጹሃን ዜጎች ተገለዋል። ይህን መሰል ግጭቶች ሊስፋፉና በየቦታው የእርስ በርስ ግጭቶች ሰዎች ሊፈናቀሉ ሊገደሉ ንብረቶቻቸው ሊዘረፉ እናቶችና እህቶች ሊደፈሩ ይችላሉ የሚል ስጋት ያሳድራል ተብሎ እየተነገረ ነው። ሜቴክስም በርካታ ገንዘብ እየተዘረፈ መሆኑን ለማወቅ ተችሏል። ሜቴክ የሚለውን ስያሜ አዲስ የሚባለው ዘረኛ አገዛዝ በመቀየር ኢኮስኮ ማለቱ የሚታወስ ሲሆን አዲሱ ሜቴክን አዲሱ አገዛዝ እያሰራው መሆኑ ሲታሰብ አዲስ የሙስና መረብ እየተዘረጋ ነው የሚል ጥርጣሬ እያጫረ ነው ተብሏል። በቅርቡ 4 ኪሎ የሚገኘው የጠቅላይ ሚኒስቴር ጽህፈት ቤት አጥር በ100 ሚሊዮን በሚቆጠር ገንዘብ በኢኮስኮ የተገነባ እንደሆነ መረዳት ተችሏል። ይህ አጥር በኮሎኔል መንግስቱ ዘመን ከ5 ጊዜ በላይ እየፈረሰ መገንባቱ የሚታወስ ሲሆን በመለስም ከ2 ጊዜ በላይ መሰራቱ የሚታወስ ነው ተብሏል። በአሁኑ የጨረባ ፖለቲካ ወቅትም ከሁሉ አስቀድሞ ይህ አጥር አፍርሶ አጥር መገንባት ወቅታዊነቱ ሌላ ሳይሆን ገንዘብ ለመቀርጠፍ በስሌት የተገባበት መሆኑ እንደማያጠራጥር ብዙዎች ያስረዳሉ። መድኃኒት መግዣ በጠፋበት፣ ነዳጅ በዱቤ በሚመጣበት፣ ውሃና ኤሌክትሪክ በወረፋ በየ15 ቀኑ በሆኑበት፣ ወዳና የሚኖሩ ህፃናት እየበዙ ባሉበት የአጥር ግንባታው አነጋጋሪነት እየጨመረ መሆኑን ተረድተናል።
የአገዛዙን ባለስልጣኖችና ቤተሰቦቻቸውን ካጥቂዎች ለመከላከል የሪፐብሊካን ዘበኛ የሚል ስም የተሰጠው ኃይል ተቋቋመ መሆኑ ተነገረ። ይህ ባለስልጣኖችን ለመከላከል ማንኛውንም እርምጃ ለመውሰድ የተዘጋጀ ነው የተባለ ኃይል ባለፉት 6 ወራት በሰው ኃይልና በቁሳቁስ ራሱን ሲያደራጅና ስልጣና ሲያደርግ የቆየ ነው ተብሏል።
ኤርትራ ድንበሯን የዘጋችበት ምክንያት እያነጋገረ ነው ተባለ። በአፍሪካ ረጅም ዘመናትን ካስቆጠሩ አምባገነን ገዢዎች አንዱ የሆነው ኢሳያስና የቢጤው ዘረኛ አገዛዝ መሞዳሞድ የአገዛዞቹ እንጂ የህዝቡ ባለመሆኑ ሳይውል ሳያድር መፈረካከቱ የማይቀር መሆኑ እየተነገረ ነበር። ከታማኝ ምንጮች ከተገኘው መረጃ ታህሳስ 5 ኢሳያስ ወደ ሶማሌ ባቀናበት ወቅት አምባገነኑን ቡድን ከስልጣን ለማስወገድ ማሴራቸው የተደረሰባቸው በርካታ የጦር መኮንኖች ኢራ ኢሮ በሚባል እስር ቤት መታሰራቸው ታውቋል። በዚህ የከፍተኛ መኮንኖች እስር ስብሃት ኤፍሬም ተጠያቂ በመሆኑ እሱን ለማስወገድ የመጀመሪያው ዙር የታዋ ስልጣን የነበረና ከኤርትራ ጠፍቶ ኢትዮጵያ ውስጥ የሚኖር የተጀመረውን ነጻ ዝውውር በመጠቀም ወደ ኤርትራ የገባ ሲሆን የበቀል እርምጃ በስባት ኤፍሬም ላይ እንዲወሰድ ይህን መፈንቅለ መንግስት ካቀነባበረው ቡድን መመሪያ ተሰጥቶት ያደረገው መሆኑን መገንዘብ ተችሏል። የታሰሩት ከፍተኛ የጦር መኮንኖችም በአሁን ወቅት በኢሳያስ ቀጥተኛ ቁጥጥር ስር ወደሚገኘው ማርያም ግቢ ወይን ቤት ተዛውረው ቁምጥቅላቸውን እያዩ መሆናቸው ተሰምቷል። ሱዳን እየጋመ ያለው የለውጥ ቋያ ኤርትራ ውስጥ መቀጣጠሉ አይቀርም እየተባለ ነው። ከእንግዲህ ኢሳያስ እያሰረና እየገደለ የኤርትራ ህዝብን እየረገጠ የመግዛት የመጨረሻው ምዕራፍ ሊዘጋ መቃረቡን በርካቶች ያስረዳሉ።
የዓለም አቀፍ ሬስኪው ኮሚቴ የተባለው የሰባይ እርዳታ ድርጅት በሚቀጥለው የፈረንጆቹ አመት ከፍተኛ ችግር ሊገጥማቸው ይችላል ብሎ የገመታቸውን የ10 ሀገሮች የስም ዝርዝር አውጥቷል። ከ10ዎቹ መካከል ከፍተኛ አደጋ ይደርስባቸዋል ተብለው የተቀመጡት የመን፣ ኮንጎ ዲሞክራቲክ ሪፐብሊክ እና ደቡብ ሱዳን ሲሆኑ ከነሱ ቀጥለው የሚመጡት አፍጋኒስታን፣ ቬኔዙዌላ፣ ማዕከላዊ አፍሪካ ሪፐብሊክ፣ ሶሪያ፣ ናይጄሪያ፣ ኢትዮጵያ እና ሶማሊያ ናቸው ብሏል። በአስሩ አገሮች ውስጥ 13 ሚሊዮን ተፈናቃዮች ሲኖሩ ይህ በአለም ከተፈናቀሉት ጠቅላላ ቁጥር ከ165 የሚሆነውን ይይዛል ተብሏል። በአለም በ42 አገሮች የሚገኙ 132 ሚሊዮን ህዝብ በሚቀጥለው የፈረንጆቹ አመት የሰብአዊ እርዳታ የሚያስፈልገው መሆኑም ተገልጿል። ኢትዮጵያ በፈረንጆቹ አመት 2018 ውስጥ በተፈናቃዮች ቁጥር በአለም ከፍተኛውን ደረጃ የያዘች ስትሆን በተጠቀሰው አመት ብቻ 1.4 ሚሊዮን ህዝብ ከቤት ንብረቱ እንደተፈናቀለ ተዘግቧል። ብዙዎቹም በፖለቲካ ምክንያትና በብሔር ግጭት መሆኑንም ዘግበው አብራርተዋል።
የሁለተኛ ደረጃ መምህራን ስብሰባ መዘጋጀቱ ተሰማ። ባሳለፍነው ሳምንት ከተለያዩ የሁለተኛ ደረጃ ትምህርት ቤቶች ከተገኘው መረጃ ዘረኛው አገዛዝ የመምህራን ተወካዮችን ለመሰብሰብ እቅድ መያዙን ነው። የስብሰባው አስፈላጊነት ከትምህርት ስራ ጋር ቀጥተኛ ተዛምዶ ባለው ርዕስ ላይ ሳይሆን ዋነኛው ጉዳይ እየተስፋፋ ያለውን የጎሳ ግጭት ለማስቆም መምህራን በሰላም ካድሬነት ለመጠቀም ታስቦ ነው ተብሏል። በስብሰባው መምህራን የደሞዝ ጭማሪን፣ የትምህርት ጥራትን፣ በትምህርት ቤቶች የተንሰራፋውን የሙስና ወረርሽኝን፣ ከሁሉም በላይ ህጋዊ ማህበራቸው የተገፈፈው የመንቀሳቀስ መብቱ እንዲከበርና አሁን በመምህራን ስም የማህበሩ መሪ ነን የሚሉት በወያኔ የተሰየሙ በመሆናቸው እንዲሰናበቱ አንስተው መሟገታቸው አይቀርም ተብሏል። በአዲስ አበባ የዳቦ ዋጋ ጭማሪ ሊደረግ መሆኑ ተሰማ። በርካታ የዳቦ መጋገሪያዎች በህገወጥነት የዳቦ ዋጋ ጨምረዋል፣ የዳቦውን መጠን ቀንሰዋል። በተጨማሪም ብዙዎች ዳቦ መጋገሪያዎች የዳቦ አመራረታቸውና የሚያመርቱበት ሁኔታና ቦታ ለጤና በጣም ጠንቅናቸው ተብሏል። ይህን ሁኔታ ለማስተካከል ምንም አይነት እርምጃ ሳይወሰድ ባለበት የዋጋ ጭማሪ ለማድረግ በህግ እንዲፈቀድ ከዳቦ ጋጋሪዎች የቀረበው ጥያቄ እያነጋገረ ነው ተብሏል። የዳቦ ዋጋ ጭማሪ በእርግጥም ከአጠቃላይ ገበያው ጋር በተያያዥነት መቅረቡ ሲታወቅ ዋናው ጉዳይ ግን ከአብዛኛው ህዝብ አቅም ጋር ሊገናዘብ ይገባዋል የሚል አስተያየት ሲሰጥ ይሰማል። ጭማሪው ከነዳጅ ዋጋ ከውጪ ምንዛሪ ከቤት ኪራይ ከሰራተኛ ደሞዝ ጋር በተያያዘ የቀረበ ሲሆን በሌላ አንጻር ደግሞ የህዝቡ የመግዛት አቅም ደካማ በመሆኑ የዳቦ ላይ የሚደረግ ጭማሪ ሱዳንና ቱኒዚያ የተከሰቱ አመጾችን ሊያስከትል ይችላል የሚል ግምት እየተሰጠ ነው ተብሏል። ባንኮች ግዙፍ ብድሮችን ለመፈጸም ያቅም ውስንነት ስላላቸው ግንባታዎች እየተስተጓጎሉ መሆኑ ታወቀ። እንደሚታወቀው ለግዙፍ የግንባታ ስራዎች የግል ባንኮች አቅማቸው ደካማ በመሆኑ በማበደሩ ተሰማርተው አያውቁም። ለግዙፍ የሆቴል ግንባታዎች ብድር የሚያቀርቡት ሁለቱ የመንግስት ባንኮች ንግድ ባንክና ልማት ባንክ መሆናቸው ይታወቃል። ሁለቱም ባንኮች አቅማቸው በመመናመኑን ምክንያት 30 ዓለም አቀፍ ሆቴሎች ግንባታቸው መስተጓጎሉ ታውቋል። አንዳንድ ሆቴሎች የማጠናቀቂያ ማለትም ቁሳቁሶችን ከውጪ ማስመጫ ገንዘብ የሚያስፈልጋቸው መሆኑን አቅርበው ገንዘብ ባለመኖሩ የጠየቁትን ብድር ባለማግኘታቸው ጊዜ የነጎደ አላግባብ ለተጨማሪ ክፍያ እየተዳረጉ መሆናቸውን በምሬት ያስረዳሉ። ኢትዮጵያ ህዝብ ሩቡ በአምሮ ህመም እንደሚሰቃይ ተገለጸ። በቅርቡ ይፋ ከተደረገ አንድ በአምሮ ህመም ላይ ከተደረገ ጥናት መገንዘብ የተቻለው በበሽታው የሚጠቁ ሰዎች ቁጥር እየጨመሩ በመሄድ ላይ መሆኑን ነው። ከአጠቃላይ የኢትዮጵያ ህዝብ 1/4 የሚሆነው በተለያዩ የአምሮ ህመሞች እንደሚጠቃ በጥናቱ የተጠቆመው አስደንጋጭ ነው ተብሏል። የበሽታው መስፋፋት መንስኤ የሆነው የቀረቡት የአልኮልና የአደንዛዥ እጾተኝነት ሲወርድ ሲዋረድ የመጣው የቤተሰብ መዋቅር መፈራረስ፣ የሥራ ዋስትና አለመኖር፣ የአምሮ ሐኪሞችና የስነ ልቦና ባለሙያዎች እጥረት፣ ከሁሉም በላይ ደግሞ የሰላማዊ ሁኔታ መጥፋት እንደሆኑ መረዳት ተችሏል። በተቃዋሚ ፓርቲዎች እየቀረቡ ያሉ የተለያዩ አጀንዳዎች በርካታ በመሆናቸው በ2012 ይካሄዳል ተብሎ በታቀደው ሀገር አቀፍ ምርጫ ላይ የጊዜ መጣበብ እንዳይፈጠር የሚሰጋ መሆኑን ምርጫ ቦርድ ገለጸ። የቦርዱ ባለስልጣኖች ለዜና ምንጮች እንደገለጹት የቦርዱ አደረጃጀትም ሆነ የህግ ማሻሻያዎች በፓርቲዎች የቀረቡ ሲሆን እነዚህን ተግባራዊ ለማድረግ ጊዜ እንደሚፈጅና በመርጫው ላይ የጊዜ መጣበብ እንደሚፈጠር ተናግረዋል። አንዳንዶቹ ፓርቲዎች የምርጫ ቦርድ እንደገና እንዲዋቀር ሐሳብ ያቀረቡ ሲሆን ጉዳዩ አስፈላጊ በመሆኑ ይህ ሲሆን ድረስ ምርጫው ሊራዘም እንደሚችል ሐሳብ ሰጥተዋል። በአሁኑ ወቅት 90 የፖለቲካ ፓርቲዎች መኖሪያቸው ሲገለጽ ከነዚህ ውስጥ በምርጫ ቦርድ የተመዘገቡት 62 ብቻ ናቸው ተብሏል።
የትግራይ የተወካዮች ምክር ቤት ለፌዴሬሽን ምክር ቤት በጻፈው 21 ገጽ ደብዳቤ በቅርቡ በፓርላማ ጸድቆ ውሳኔ የተሰጠበትን የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ማቋቋሚያ አዋጅን መቃወሙን ገልጿል። ተቃውሞ በጽሑፍ ለማቅረብ የተገደደው አዋጁ ከተለመደው የህዝብ ተወካዮች ምክር ቤት አሰራር ወጣ ባለ መንገድ ባለቤት የሆኑ ክልሎችና ሌሎች ባለድርሻ አካላት ሳይመክሩበትና ሳይወያዩበት በጥርፊያ ስለጸደቀ ነው ተብሏል። በአዋጁ የሚቋቋመው ኮሚሽን በማንነት ጉዳዮች ላይ በጥናት ምርምር ከማድረግና በዚህ ጉዳይ ላይ የመፍትሄ ሐሳብ ከመስጠት ውጪ የመወሰን ስልጣን የሌለው መሆኑ የሚታወቅ ሲሆን የውያኔ ባለስልጣኖች ይህ የመቃወሚያ ደብዳቤ እንዲጻፍ ያደረጉት በ1983 ዓ.ም በኃይል ወደ ትግራይ ክልል የተቀለሏቸው የወልቃይትና የጠለምት የራያ አካባቢዎች
የህዝብን ሐሳብና ፍላጎት መሰረት ያደረገ ጥናትና ምርምር ከተካሄደ የጎነጎኑት ሴራና ያደረሱትን በደል ያጋልጣል ከሚል ስጋት ነው በማለት ዜጎች አስተያየታቸውን እየሰጡ ይገኛሉ። ቀደም ባሉት ጊዜያት የፌዴሬሽን ምክር ቤት በወያኔ ባለስልጣኖች ቁጥጥር ስር የነበረ መሆኑ ቢታወቅም ይህንን ጥያቄ አስመልክቶ የሚሰጠው ውሳኔ ምን እንደሆነ ወደፊት የሚታይ ይሆናል።
ሀርባል ኮልጌት በሚል ስም የተዘጋጀ ያፍና ጥርስ ማጠቢያ መድኃኒት በህገወጥ መንገድ አምርቶ ለህብረተሰቡ ሲሸጥ የነበረ አንድ የኮስሞቲክስ ማምረቻ ባለቤት በቁጥጥር ስር መዋሉን ባለስልጣኖች ገልጸዋል። ምርቱ በኢትዮጵያ የምግብና የመድኃኒት ቁጥጥር ባለስልጣን ያልተመዘገበ፣ ፈቃድ ያልተሰጠውና የመጠቀሚያ ጊዜው ያልተገለጸ ከመሆኑ ሌላ ምንነቱ በላብራቶሪ የጥራት ምርመራ ያልተረጋገጠና የተሳሳተ የስልክ ቁጥር የተጻፈበት ነው ተብሏል። በተለያዩ የመድኃኒት ችርቻሮ ድርጅቶች የተሰራጨውና ምንነቱ ያልታወቀው ምርት ከፍተኛ የጤና ቀውስ ሊያስከትል ስለሚችል ህብረተሰቡ መድኃኒቱን እንዳይጠቀም ባለስልጣኑ አሳስቧል።
የፍካሪ ዜና ፕሮግራማችን በዚሁ ይጠቃልላል።
አውስንል አሊፋታ የመሞትን ቋጠሮ ባግባቡን እንፈታ ወሽብሽብነቱ ስናው ለካሳስ ቀያሙ ሞት ጅግር ይያለው ባርነትን ተሸክሞን ቢኝን የሚጣላ እሽኝ ተቀባይ ያማን ሞት እኛ አንሞትም ፀሐይንና ጨረቃ የጨለማ ኳክብት የነጻነት ፋና ወዲ የሰባዊነት ምልክት እኛ ማን ሞት ሐውስ እንላልባታ የመሞትን ቋጥሮ ባግባቡ ስንፈታ ያኔ ነው ይገባል የህያውነት ምስጢሩ የሰው ሰው መሆንና የሰባዊነት ክብሩ። እናም ከሐስ ከፈ ከአሊፍ እስከ ያ ለህዝቦቿና ለእናት ዓለም ሀገራችን ኢትዮጵያ ቃል ኪዳናችንን ገባን ድርሽ እንዳንልቅ አፈር ሰምተንም ዝም ላንል አይተንም ላንሸሽ በተራ ሞትም ላንበቃ እኛም ማን ሞትም በዝብ ፍቅር የተላቆጠ የጥራትና የእምነት ንጥረ ነገሩ ስላለን እኛ ሲያጠፉን እየበራን ሲቆርጡን እንበቅላለን። ታዲያኛ እንዴት ስንሞታለን? እኛ ማን ሞትም ፀሐይንና ጨረቃ የጨለማ ኳክብት የነጻነት ፋና ወጊ የሰባዊነት ምልክት። እኛ ማን ሞትም የግፉን ትቦ ሳንዘጋይ ባርነትን ሰንሰለት ሳንበጥ እኛ ማን ሞትም የጭቆናውን ምንጭ ሳናደርቅ የህዝባችንን እንባ ሳናብስ እኛ ማን ሞትም የባዶን ሞት ሞት የቀላል እኛ ሞቱን እናውቃለን ሞቱም እኮኛ ያውቀናል። ያ ስለሆነ የቃል ኪዳን ጽፍጠቱ እኛ ማን ሞትም ስብና ፈንጋዎች ይሙት ብቻ እንዳንዴ ልክ እንደው ዘራሽ ሞት ዘራሽ የሚባሉ ከማከላችን በድንገት ብቅ የሚሉ እንዳረም የሚበቅሉ በፊትም እንደነበር ወደፊትም ይኖራሉ። እኒህ ሞቶ ከማይነሱት ናቸውና ወዲያውኑ ይረግፋሉ። እኛማ እንደማንም ባርነትን ሰላምን በቁመናችን ሬሳለን። ፀሐይንና ጨረቃ የጨለማውን ኳክብት የነጻነት ፋና ወጊ የሰባዊነት ምልክት እኛማ ነው። ለአካላችንማ መቼታስተን መቼጨቅን ለስጋችን አይተሪውንም እንዴ በየጎዳናው አይላችን ተጎልጉሎ ተቆራርጦ ጣታችን። እኛማ አንሞትም አይተሪውንም እንዴ በወልቃይት በጸገዴ ባርማጮና በጠለም ተፈታትነው ነው አልኩ ሞትም በበጋና በክረምት። እኛማ አንሞትም ቁራይ ሳይኖርን በባዶ ያለውሃ መላሳችን ሳናረጥም ተፈታትነው ነው አልኩ ሞትን ሳይዘን ግብቱ። ያ ስለሆነ የቃል ኪዳን ጽፍጠቱ እኛ ማን ሞትም ስብና ፈንጋዎች ይሙቱ ከፋሽቶች ጥይት ይልቅ አንሶላችንን መርጠን ለመድመድ እንዲያመችን በቀጫጭኑ ሰንጥቀን ካምባገነኖች ላና ብርትብናችን ላንሸጥ ሞቱን ቋሽ ፈልባታ ለራሳችን ሰክለን እኛማ አንሞትም እኛ አማማታችንን ምንመርጥ የተፈጠረውን ሞት ተቀባይ ነጻነትን ምናስቀድም ካልማዝና ከነዋይ ፀሐይንና ጨረቃን ጀለማውን ኳክብት የነጻነት ፋናው ጊዜ የሰባይነት ምልክት ከኛ ቆሞቶ ምንነሳ እንጂ ሞቶ የሚቀርማ የለም ያንን አይነት ስብና የለንም አፈጣጠራችንም አይደለም እኛማ አንሞትም ያ ስለሆነ ቃል ኪዳናችን ጥፍጠቱ እኛማ አንሞትም ስብና ፈንጎች ይሙቱ ፀሐይንና ጨረቃ የጀለማውን ኳክብት የነጻነት ፋናው ጊዜ የሰባይነት ምልክት ከኛ ቆሞቶ ምንነሳ እንጂ ሞቶ የሚቀርማ የለም ያንን አይነት ስብናም የለንም አፈጣጠራችንም አይደለም እኛማ ነውትም ፀሐይንና ጨረቃ የጀለማውን ኳክብት የነጻነት ፋናው ጊዜ የሰባይነት
የአሜሪካ ቀጣይ ጸረ ኢትዮጵያ ድርጊቶች በቅርቡ ስባት ነጋ የተባለው የወያኔ ዋና አለቃ ከተወሸቀበት ከመቀሌ ሲናገር አዲሱን ሹም ያመጣብንና የጫነብን አሜሪካ ነው ሲል ከሷል። ይህን ክስ በተመለከተም በአዲስ አበባ የአሜሪካ አምባሳደር የማስተባበያ ቃል በመስጠት አሜሪካ በአገሮች ጉዳይ ጣልቃ አትገባም ሲል መልስ ሰጥቷል። አሰት አኔ አውጣ ከጥፈት አሜሪካ በኢትዮጵያ ውስጥ ጉዳይ ጣልቃ እየገባች አገራችንን ስትጎዳ የቆየች ከመሆኗን በላይ በሌሎች አገሮች ስታደርገው የቆየችው ነው አዲሱን ሹም በተጽዕኖ ጠቅላይ ሚኒስትር ብላ ያሾመች መሆኗ የሚታወቅ ነው። ሹሙ በአሜሪካ የጸጥታ ተቋም ተመልምሎ ሁለት አመት በአሜሪካ ስልጣና የተሰጠው ከአሜሪካ የሃይማኖት ተቋም መሪዎች ጋር በቅርበት ተሰስር ያለውና ባጭሩ የአሜሪካ ሰው ለመሆኑ ማንንም መረጃም ጥብሎ የሚሞግታል ይኖራል ብለን አንገምተም። እንደ ሀገር አሜሪካና ኢትዮጵያ የረጅም ጊዜ ግንኙነት አላቸው። ምንም እንኳ ሙሶሎኒ አገራችንን ሲወር ድጋፋቸው ለጣሊያን ቢሆንም ግንኙነቱ ቀጥሎ በአጼ ኃይለሥላሴ ጊዜ በኢትዮጵያ ከፍተኛ ተጽዕኖ የነበረው አገር እንግሊዝ ሳይሆን አሜሪካ ነበረች። አሜሪካ በአስመራ ቃኛው የተባለውን የሬዲዮ ግንኙነቶችን ስለላ የጦር ሰፈር ካገኘችም በኋላ የኢትዮጵያ የበላይ ተቆጣጣሪ በመሆን የጦር መሳሪያና ሁለገብ ድጋፍ ለአጼው ተሰጥ ነበር። የአሜሪካ ወታደሮች እብሪትና ዘረኝነት ኢትዮጵያውያንን ክብርና ሰብዕና በመድፈሩም ቅራኔና ግጭቶች መፈጠራቸው ደግሞ ይታወሳል። መንግስቱና ገርማ ሜንዋይ የሞከሩትን መፈንቅለ መንግስት በማክሸፍ አሜሪካ ከፍተኛ ሚና እንደነበራት የወቅቱ አምባሳደሯ ኤድዋርድ ኮሪም ጊዜ ካለፈ በኋላ አምኗል። የተማሪዎች ጸረ ፊውዳል እንቅስቃሴ መጠናከር ሲጀምርም ይህን እንቅስቃሴ ጸረ አሜሪካና ኮሙኒስት ብሎ በመሰየም በተቻላት ሁሉ ልታኮላሸው መጣሯ የሚረሳም አይደለም። የነበረው ስርዓት ይመቸኛል ባይ ስለነበረች አሜሪካ አገዛዙን ለመለወጥ ሆነ ለማስወገድ ከመጥሩት ጋር የነበራት ግንኙነት የጠላትነት ሆነ። የለውጥ ኃይሎች ደግሞ በሀገራችን የባዕድ ጦር ሰፈር መኖሩን ከመቃወም ባሻገር ዓለም አቀፍ ደረጃም የደቡብ አፍሪካን አፓርታይድ ደግፋ ማንዴላን ሽብርተኛ ያለችውን በቬትናምና መላ ኢንዶቻይና የከፋ ጦርነት አካሄድ የነበረችውን የፍልስጤሞችን መብት የተጻረረችውን በሊባኖስ እና ጓቴማላ ወዘተ አድሃሪ መፈንቅለ መንግስቶች ያካሄደችውን እና ሉምባና አፍሪካ አገሮዳዶችን ያስገደለችው እንዲሁም የያንስ ሚዝን የሮዲዚያን ነጻነት አቋም የደገፈችውን አሜሪካ በመርህ ደረጃ መቃወም ግዳጅ የነበረና ይሆነም ነው። ጸረ አጼውና ጸረ ፊውዳሉ አመጽና ቢወስ ይፈነዳም ስራቱ ተንኮታክቶ አገሮዳድና ጸረ ኢምፔሪያሊስት ህዝባዊ መንግስት እንዳይመጣ አሜሪካ የወታደሩን ጣልቃ ገብነት ደግፋና አበረታታ እንደነበር ታሪክ ጸሐፊዎች ዘግበውታል። በደርግ ውስጥ ሲሳይ ሀብቴም አማናንዶምም የአሜሪካ ወዳጆችና ታማኞች እንደነበሩ ይታወቃል። ደርግ በነበረው የህዝብ አብዮትና መስ ተገፋፍቶ የአሜሪካን ጦር ሰፈር ሲዘጋ አሜሪካ የተከፈለበትን የጦር መሳሪያ አልሰድም ብላ ነበርና የተከሰተውም ግራ ዘመም አካሄድ አሜሪካን ከደርግ ጋር አቆራርጧል። ደርጉን ወደ አሜሪካ ውያ ለመክተት የተሞከሩ ሴራዎች ሁሉ በትግሉ እንዲከሽፉ ሆነዋል። በአብዮቱ መከሰትና በተካሄደው ቆርጥ ጸረ ኢምፔሪያሊስት ትግልም አሜሪካ በኢህአፓ ላይ ጥርሷን ነክሳ እስከዛሬም ይህን ድርጅት ለማግለል ጥረቷን አላቋረጠችም። የደርጉ ሰልፍ ከሶቪየት ህብረት ጋር ሲሆንም ደርጉን ለመገልበጥ በሲአይኤ ድጋፍ ኢፒዲኤ በተባለ በነ ደረጀ ዴሬሳ የቆየ የሲአይኤ ቅጥረኛ የሚመራ ቡድን አቋቋመች። በኒካራጓ ኮንትራብላ እንደሞከረችው ማለት ነው። ነገር ግን የኢትዮጵያ ኮንትራዎች የሚያድ የረባ ግልጋሎት ለአሜሪካ ሊሰጡ ሳይችሉ ከስመዋል። ከመክሰማቸው በፊት ግን አሜሪካ በሚሊዮን ደረጃ ወጪ መድቦላቸው ሱዳን እንዲተባበራቸውም ጫና አድርጋ በሱዳን መሬት ሲንቀሳቀሱና ሬዲዮም ተክለው ሲያሰራጩ እንደነበር ይታወሳል። የዚህ ቡድን አደጋ ኢህአፓ በጊዜው በስልት ሊያስወግደው ቢችልም ሻዕቢያና አሜሪካ በሱዳን ተባባሪነት ወራሪ ጦር ወደ ቋራ ልከው ድርጅቱን ሊያጠፉ ጥረት ማድረጋቸው ይታወሳል። ይህንንም ሙከራ በውጊያ ኢህአሰ ማክሸፉ ወደፊት በዝርዝር ሊተረክ የሚገባው ነው። ምንም እንኳ ድርጅቱ ትኩረቱን በደርግና በአጋሩ በሶቪየት ላይ ቢያደርግም አሜሪካ ግራ ክንፍና አክራሪ አገር ወዳድ ባለችው ኃይል ላይ ጥቃቷን ሳታቋርጥ ቀጥላለች። ለወያኔና ሻዕቢያም በድርቅ ሰበብ አጠናካሪ እርዳታ በሚሊዮኖች ዶላሮች ስደረጃ ስትለግስ ኖርዌይም ኢህአሰ በሚቋጣጠረው አካባቢ ለገባው ድርቅም ሆነ አንገት ቆልፍ ሜናንጃይቲስ በሽታ መከላከያ ምንም እርዳታ እንዳይደረግ አግዳለች። በአንጻሩ በድብቅ ለወያኔ ተለጣፊ ኢህዴን በእንግሊዙ ኦክስፋም አማካኝነት ሰፊ እርዳታ ማድረጓን ደግሞ በጊዜው ያጋለጥነው ነው። ጸረ ህዝቡ መንግስቱ ኃይለማርያም አገር ወዳድ ኃይሎችን ሲያጠቃ አዛውንት ጀነራሎችን ወጥመድ አስገብቶ ሲያስፈጅ በዚህ ተባባሪ የነበረው ሻለቃ ዛሬ የክብር እንግዳ ሆኖ አዲስ አበባ ገብቷል። ቤተ እስራኤሎችን በማውጣቱ እርምጃ የአሜሪካና የእስራኤል ተቀጣሪዎች ዶላር በሚሊዮን ሲከፈላቸው እነሱም ዛሬ የሹሙ አማካሪዎች ሆነዋል። በደርጉ ውስጥ ያሉ የአሜሪካ ባለሟሎች መንግስቱን ለሩጫና ውድቀት ሲያመቻቹ የአሜሪካንን አሉታዊ ሚና ጉልሃሻራ እናያለን። ወያኔና ሻቢያን ሙሉ በሙሉ ደግፈው ለግባቸው ያደረሰችው አሜሪካ መሆኗ ዛሬ ሚስጥር አይደለም። በለንደን በተደረገው የእጅ መስጠት ስብሰባ የአሜሪካው ባለስልጣን ሄርማን ኮሆን ምንኛ ለወያኔና ሻቢያን ተጠቀመና በሀገር ውስጥ ወያኔን ተቃዋሚ ውጊያ እንዳይከሰት በተስፋዬ ወልደ ስላሴና ሌሎች አማካኝነት እንደሰሩ ይፋ አድርጎታል። ወያኔን በላያችን ለስልጣን ያደረሰና መለሰንም እስከመጨረሻው በጭፍን የደገፈች አሜሪካ መሆኗ ይታወቃል። የኤርትራንም መገንጠል አስተካው ይህንኑ የአፍሪካ ሀገሮች እንዲቀበሉም ከፍተኛ ጫና አድርገዋል። ወያኔና አሜሪካ ጥምረትና ቅንጅት ለማንም የምንነግረው አይደለም፣ ሁሉም ያውቀዋል። በወያኔ ላይ በኢዲሃቅ የተሞከረውንም ትግል ለማደባየት በመስራቅ አፍሪካ ታግለውላቸዋል። በሁሉም መስክ መለስ ዜናዊን ደግፈው ኢትዮጵያን ተጻረውና በተለይም ጸረ አማራ ሆነው ቆይተዋል። ዛሬ የተለወጠ የለም። ወያኔም ለአሜሪካ መጋዣ ሆኖ ማገልገሉን ንገሩን የሚል የለም። በአርባ ምንጭ የጦር ሰፈር ሰጥቷቸው ከርሟል። ለነሱ ጥቅም ሲል ወታደሮች ሶማሊያ ልኮ እስካሁንም ግፍ ይፈጽማል፣ ዜጎችን ያስገድላል። በወያኔ ላይ ህዝባዊ አመጽ ሲነሳም ይህን ለማክሸፍ አሜሪካ እንቅስቃሴና ሴራ መሸረብ የጀመረችው ትላንት ሹሙ ስልጣን ሲይዝ ሳይሆን ከዚያ ቀደም ነው። የህዝብ አመጽ ወያኔን አዋክቦ ለውድቀት ሊያደርሰው እንደሚችል ገሃድ ከሆነ ጊዜ ጀምሮ አሜሪካ ይህን የህዝብ ትግል ለማደናቀፍ ያቅሟን ሁሉ ሞክራለች፣ ተሳክቶላታልም ልንል እንችላለን። በአሜሪካ የውጭ ጉዳይ ሚኒስቴር የቀድሞ አምባሳደሮቹ ዴቪድ ሺን እና ያማሞቶ ሄርማን ኮሆን የሲአይኤ እና ወታደራዊ ተቋም ሰላዮችና ኢትዮጵያን ያውቃሉ የተባሉ ሻለቃ ዳዊት፣ ካሳ ከበደ፣ ኦባንግ ሜቶ ወዘተ ተጠርተው ምን ማድረግ ይሻላል በሚለው ላይ በሚስጥር መምከራቸውና ጥናቶች የተባሉ ሰነዶችም እየወረቡ እንዳሉ በጊዜው ያጋለጥነው ነው። የህዝብ ትግል መቆምና አቅጣጫውን መቀየር እንዳለበትና ከታሰበውም ሂደት ኢህአፓ በተለይ እንዲነጠልም በእነዚህ ስብሰባዎች የተወሰነ ነበር። የአሜሪካ መገናኛ ብዙሃን በተለይ የአማርኛው ድምጽ ሬዲዮ በዚህ ውሳኔ መሰረት ሲሰራ እንደቆየም የተጋለጠ ነው። በእነዚህ ስብሰባ በእጩነት ጠቅላይ ሚኒስትር ለመሆን አራት ስሞች ሲቀርቡ አንዱ አማራ በመሆኑ አይሰራም ሲባል ከሁለቱ ኦሮሞዎች የዛሬው ሹም የተመረጠው የአሜሪካ ሰው በመሆኑና አማራም ኦሮሞም ክርስቲያንም እስላምም በመሆኑ ሁሉን ያደናግራል፣ ያግባባል፣ ያገለግለናል በሚል መሆኑን እናውቃለን። በዚህ መሰረት ሹሙ ተመርጦ ስልጣና ተሰጥቶታል። የአሜሪካ ወዳጆችና ምሁራን ድጋፋቸውን እንዲሰጡትና እንዲያሻጭቱትም መመሪያውን ተቀብለው ተንቀሳቅሰዋል። እንደገና አሜሪካ ለጥቅሟ ስትል የኢትዮጵያን ህዝብ ትግል አደናቅፋለች። የተከተለው ሁሉ የህዝብን ትግል ለማገድና ስርዓቱን ለመጠበቅ መሆኑ ግልጽ ነው። ያማሞቶ ወደ አዲስ አበባ መጥቶና ወደ አስመራም ተጉዞ ከአረቦቹ ጋር አቀናጅቶ ሹሙ ከሻቢያ ጋር ማንንም ሳያማክር እንዲታረቅም አዟል። ሲያንገራግር የነበረውን ወያኔ ሹሙን እንደ አዳኝ ሰው ተቀበሉት፣ አለበለዚያ በከፋ መንገድ ያልቅላችኋል ብሎ ማስፈራራቱና ማስጠንቀቁም ሚስጥር አልሆነም። የተፈለገው ህብረት አድርጎ በወያኔ ላይ የተነሳውን እና አገዛዙን ለማስወገድ የወሰነውን ህዝባዊ ትግል ማስቆም ነበርና በዚህ የሚተባበሩትን አሜሪካና ወዳጆቹ በሞላ ጫና አድርገው ያው እንዳየነው ህዝብ ከፋፋይና የአሜሪካንን ጥቅም አስጠባቂዎች ተደምረዋል፣ ተንጫጭተዋል፣ ማፈሪያ መንጋዎችም ሆነዋል። አሁንም የሽግግር መንግስትና ህዝባዊ ብሔራዊ ነጻ መንግስት መኖሩን በመቃወም ደንቃራ ሆና ያለች አሜሪካ መሆኗ ለማንም ግልጽ ነው። የአሜሪካን ጣልቃ ገብነት እንቃወማለን። ለኢትዮጵያ ሳይሆን ለአሜሪካ ጥቅም ዋርድያ የወጡትንም እናወግዛለን። የኢትዮጵያ ሉዓላዊነት በትንሹም እንዳይነካ ፈላጊዎችና የምንታገልም ነን። በሽግግር ሂደት የህዝብ መንግስት ይመስረት፣ የባዕድ ተገዢ ሹሞች ይውረዱ፣ بتقلتشن إثيوبيان الناس كبر وياني هاريقنم الناس وقد ቢሆንማ ኖሮ በሐማቱማ ማኖሮ የገሞራው ጥላ መጻፍም የምችል ወግጥም ሚገድል ሚቀላ ሚያደባይ ወያኔን አፈር የሚያበላ በሆንም ማኖሮ ደመላሽ ለኢትዮጵያ እጨርሰው ነበር ያን ሁሉ ወያኔ ያገር ማፈሪያ በሆንም ማኖሮ የግንቦት ቀን መብረቅ አስደንጋጭ ቁጣኛ ከያዘ የማይለቅ ወያኔን የሚያደቅ አጥለው ነበር ያን ዘረኛ ባንዳ ከትቢያ ደብልቄ እንዳንሰራራ በሆንም አኖሮ የበረሃ ዘንዶ ወያኔን የሚጨርስ ውጦና ሰልቅጦ አገር የሚያጸዳ ዘረኛን አጥፍቶ በሆንም አኖሮ ሞታይ ፈሬ ቆራጥ ቀንደኛ ወያኔን ግንባር ፈረካካሽ ፍርሃትን ቀጪ ጀግና ታሪክ አዳሽ የዘረኛንም ግንብ ጭራሽ አፈራራሽ በሆንም አኖሮ አይደለሁም እንጂ ወያኔን የሚበትን በክላሽ ባርፒጂ በሆንም አኖሮ ምክትል ገሞራው በውብ ግጥም ስሌት ወያኔን ማደቀው እንጦርጦስ ማወርደው ያፈሰሰውን ደም መልስ ብያልቄ ደሙን የማስተፋው ከትግሬው ነጥቄ እርቃኑን ማስቀረው ቃላትም ወኔ አተው ባይጠፉብኝ ኖሮ ባረደበት ካራ እተለተል ነበር ያን የሱን ጉሮሮ በሆንማ ኖሮ በሆንማ ኖሮ ለሀገር ዘብ ቋሚ የክብር ልጆቿን መብት ማስከባሪ መቺ ሞቱ ነበር ደብተራው ጸጋዬ ሎሬቱም ጸጋዬ መቺ ጎተት ነበር የገሞራው አስከሬን በባንዳ ወያኔ መቻስ መሳይ ታጋይ ያወናብር ነበር ተላላ ዜጋውን ከገንዘቡ ሊለይ የተስፋውን ሊያስቀብር ሆንማ ኖሮ መሆን የሚገባኝን አለኝታ ለሀገር ማስከሻ ለባንዳ ለገንጣይም ጠሩ ዘረኛን አስለቃሽ ገዳይ በአደባባይ ስብሃት አባይን በረከት ለገሰን ገንጣይን በሙሉ ደመላሽ ለኢትዮጵያ ዘረኛ ጉፋያን አልፍቶና አልፍቶ ሚጥል ወደ ገደል ዋጋቢስ ነው ብሎ ሆንማ ኖሮ ወያኔን ማርከሻ ለዘረኛ ቢንቢ ድራሹንም ማጥፊያ ለእኚህ ጸረ ሕዝቦች ማይችሉት መጋኛ ለቀጥረኛ ሆዳም የሚፈራ ጠላት አያድርስ መሸኛ በሆንማ ኖሮ ውብ ድንቅ ለኢትዮጵያ በሆንማ ኖሮ ሚዛን ክብደት ሊሰጣቸው የሚገባ ሐቆች ለህዝብ ተዝብትና እይታ ግልጽ ሆነው ያሉ ተጨባጭ ሁኔታዎችን ተገቢ ቦታቸውን መስጠት ያስፈልጋል። የግርግር ጫጫታ የሌለን ነገር ሐቅ ያለ አስመስሎ እንዳያደናግረን ማለት ነው። ያለው ጠቅላይ ሚኒስትር ለምሳሌ በህዝብ አልተመረጠም በተጭበረበረም ሆነ በነጻ። ስለዚህ ይህን ሰው ጠቅላይ ሚኒስትር የሚለው ካለ ግለሰቡ በጠራራ ፀሐይ እየዋሸና እየሸነገለ ነው ማለት ነው። ተወደደም ተጠላ ሹሙ በቦታው የተሰየመው በህዝብ ፍላጎትና ምርጫ ሳይሆን ህዝብ ጠላት በሚለው ኢህአዴግ ተብዬ ጸረ ህዝብ ስብስብ ነው። ይህን ሐቅ መቀበልና ተገቢውን ግምገማና ድምዳሜ ማድረግ የሚጠበቅብን ሲሆን በስሜታዊ ይዘት ነጉደን ሰውየውን አምላክ ላከልን እስከ ማለት መድረስ ያስገምታል እንጂ አያስመሰግንም። ስህተትም ነው አገርን ትግልን የሚያበላሽ ስህተት። የህዝብ ትግል የተካሄደው የሲዳማው ጨፍጫፊ ኃይለ ማርያም ደሳለኝን በአዲሱ ሹም ለመተካት አልነበረም። የተካሄደው ትግል የህዝብ ሲሆን የፈሰሰውም ደም እንዲሁ የህዝብ ነበር። ደም አፍሳሹ ደግሞ ወያኔ ኢህአዴግ ሲሆን ሹሞቹ የዚሁ አረመኔ ቡድን አካል መሪዎችም ነበሩ። በርግጥ ዛሬ አዳዲስ ታሪክ እየቀረበ ሹሞቹ ለሰባት ስምንት ዓመታት በህቡ ስንታገል ነበር ሊሉን ተነስተዋል። ሐሰትን ጥረቃ ነው። የህዝብን ትግል ሚና ክብደት ለማሳጣትና ድሉን ለመቀማት ለወያኔ ቀውስ ተጠያቂ ህዝብ እንጂ የዛሬ ሹሞች አይደሉም። የኦሮሞ ህዝብ ታግሏል፣ ግን ይህ ቄሮ የሚሉት ትግል አደናቃፊና ጠባብ ስብስባቸውን አይመለከትም። በጎበዝ አለቃ ተደራጅቶ የታገለውም ህዝብ ራሱን ፋኖ ብሎ ማዕከል መስርቶ እንዳልታገለ የምናውቀው ነው። ስያሜ ሰጥቶ የህዝብን ትግል የኛ ነው ማለት ወይም ሳይታገሉና ሳይታገሉ በባለቤትነትን መውሰድ ጮሌ ፖለቲከኞች የተጠቀሙበት አደናጋሪ ስልት ነው። የጎንደር ጎጃም ህዝብ ትግል የመመራው እኔ ነኝ ሲል አንድ ቡድን ቀንተሌት ያሰት መግለጫ ያወጣ አንዲትም ጥይት ሳይተኩስ መሪ ነኝ ሲል አዳምጠን ታዝበናል። ዛሬም ሹሞቹ ለአመታት ታግለን ወያኔን አዳከም ነው ሲሉ የህዝብን ሚና እየቀሙና በሐሰት ለራሳቸው ስም ሊሰጡ የተነሱ መሆኑን አንስተው በተስፋፋው ሐፍረት አልባ የሐሰት ዘመቻ አንድ እድሜ ይሉኝታን ያላላበሰው አንጃ ለምሳሌ የኢሃፓ መስራችና ሊቀመንበር ነኝ ብሎ በአደባባይ በተደጋጋሚ ሲዋሽ ማድመጠናል። የሹሞቹን የባዕድ መገናኛ ይህን ሐሰት በሰፊው ስርጭት የሰጠው ለእኩይ ጸረ ኢሃፓ አላማው የሚጠቅመው መስሎት እንደሆነም መገመት ይቻላል። ሐቆ ግን በተጨባጭ እንደታየውና ሲሮጥ የሄደውን የክህደት አንጃ አሳፍሮ እንደመለሰው ኢሃፓ አንድና አንድ ብቻ ሲሆን በስሙ ሊነግዱ የቃጡትም የዚህ ድርጅት አባል ሳይሆኑ ከተባረሩ አመት እንዳለፏቸው ለሁሉም ግልጽ ሊሆን ችሏል። የሐሰት እድሜው አረጅም ቢመስልም በተጨባጭ ግን አጭር ነው። ወንጀልና ክህደት የፈጸሙትም ገራፊዎችና ግብረስየር ፈጻሚዎች በሰፈሩት ቁና እንዲሉ ደም ተፍተውና ስቃይን ተቀብለው ወደ መቃብራቸው ይጓዛሉ። ትዕግስትና ቀጣይ ትግል ሐቅ ያቸንፋል። በሽሞቹ የተወሰዱትን የተጠኑ ውሳኔዎች በማደነቅና ውሳኔ በመስጠት በዚህም የባዕድ ሬዲዮና መገናኛ ከፍተኛ ሚና አላቸው ያልሆነውን ሆነ እያሰኙ መሆናቸውንም መገንዘብ የግድ ነው። ሴቶችን በብዛት ሾምን በማለት ስለ መብት አዲስ ምዕራፍ የከፈቱ ቢያስመስሉም በፕሬዝደንትነት ሆነ በሌሎች ቦታዎች የሾሟቸው የወያኔና የመለስ ታማኝ ተከታዮች ካድሬዎች መሆናቸውን ሊሸፍኑ ቢሯሯጡም አልሆነላቸውም። የምርጫ ቦርድ ኃላፊ የሆነችውም የቀድሞ ተቃዋሚ ግለሰብ ህጉ ባልተቀየረበት ኢህአዴግ ከስልጣን ባልወረደበት አስመራጮች ያገዛዙ ሰዎች በሆኑበት የምትሰጠው ፋይዳ ብዙም እንደማይሆን ከወዲሁ መተንበይ የሚቻል ነው። ሴት መሾምና ዴሞክራሲ ግንኙነታቸው ቀጭን ለመሆኑ ደግሞ ከ50 በመቶ በላይ ሚኒስትሮች ሴቶች የሆኑበት የሩዋንዳውን ጨፍን አምባገነን ካጋሜ ምስክር ነው። እንቡጥ አልባ ዳቦን መጋቢዎች ናቸውና የኢስሙላና አወናባጭ እርምጃዎችን በመውሰድ ዋናውን ጉዳይ ሽፍንፍን ያደርጋሉ። ደርግ ከተራማጁ ትውልድ መፈክሮችን ቀምቶና ባዶ አድርጎ ያደረሰውን ጉዳት የሚያውቅ የሚረሳው አይደለም። አፍአዊ ለውጥና መና ዴሞክራሲ ለኢትዮጵያ ሲሰጠውና ረሃቡንም ቅንጣት ሳያስታግስለት ዘመን አለፈ። በአጼ ኃይለ ሥላሴ ዘመነ መንግስት ህገ መንግስት እንደነበር ብዙዎች የሚያስታውሱ አይመስልም። የደርግም ህገ መንግስት ለሰርቶ አደሩ ህዝብ መብትን ያጎናጸፈ ተብሎ ነበር። ለዚህም አጫፋሪዎች ነበሩ። የወያኔንም የሚያዳንቁ እነ በረከት ስምኦን ብቻ አይደሉም። አሜሪካ ራሷ የህግ የበላይነት መጣለት ትለድ ሞክራ ነበር። ዛሬ በሚሰራጩት በርካታ የሐሰት ዜናዎች የምንረዳው ይህን የሹሞቹን ጉዞ ሊያሻሽሉ መሆኑን ነው። በዓለም ደረጃ ውዳሴ ሹሙ እንዲጧጧፍና አሜሪካ ወዳጆቿን ሰብስባ ከመምከሯ ባሻገር ከካሳ ከበደ መሰሎች በተጨማሪ ወደ 7 የሚደርሱ ልዩ አማካሪዎችን በእነሱ ስፒን ዶክተርስ የሚባሉትን ልካለታለች። አንዳንዴ የሹሙ የመልከስከስ ሁኔታና ክብር ያለመጠበቅ ድርጊት ግራ ቢያጋባ መካሪዎቹ የሀገራችንን ሁኔታ እንደ ሀገሬው ደረጃ ያልተረዱት በመሆኑ ነው። አጼ ዮሐንስን ንጉስ ስንላቸው ድንበር ልጠብቃሉ ብሎ በለሆሳስ የተቸው ህዝባችን መሪ ነኝ ያለው ግለሰብ በኢሳይያስ ፊት ሲቅለሰለስ ሆነ የአረቡ መሪ ሹፌር ሲሆን ሊዋጥለት ባይችል አይፈረድበትም ማለት ትክክል ነው። የህዝብ ዋናው ጥያቄ አሁን እየተከሰተ ካለው አደገኛ ሁኔታም ተከላካይ ሊሆንና ለህዝብና ለሀገር አዲስ ምዕራፍን ከፋሽ ሊሆን የሚችለው የሽግግር ሂደት ሹሞቹ ተቃውመው የነበረውን ለመቀጠልና የራሳቸውን የግል ስልጣንና ጥቅም ማስቀደም እያደረሰ ያለው ጉዳት ግልጽ ነው። ባዳኑ የሽግግር ሂደት ወደ ህዝባዊ መንግስት ስለሚያመራና የሀገር ሉዓላዊነትንም እውን ስለሚያደርግ አይፈልጉትም። ባዳኑ ታሪክ እንዳሳየው ለሀገራቸውና ለአፍሪካ የቆሙ መሪዎችና መንግስቶች እንዳይኖሩ ባላቸው አቅም ይጥራሉ። ሉሙምባን የገደሉ ያስገደሉ፣ ንክሩማህን የገለበጡ ያስገለበጡ አሜሪካና አጋሮቿ ናቸው። ማንዴላን ሽብርተኛ ብላ ፈርጃ ከአፓርታይድ ጎን የቆመችውም አሜሪካ ነበረች። በመሆኑም ህዝባዊ መንግስት ኢትዮጵያን የሚያስቀድም መንግስት እንዲኖር ስለማይፈልጉ የሽግግር ሂደትን ተጻረው ይቆማሉ። ለዚህም ነው የህዝብን ትግል አደናቅፈው ታዛዣቸውን ሹም ብለው የሰየሙብን። በተሰጣቸው ትእዛዝ መሰረትና ራሳቸው የህዝብን ስልጣን ሊያስከብሩ የመጡ አይደሉምና ሹሞቹም የሽግግር ሂደትን ተቃውመው የነበረን ለማስቀጠል ሲወስኑ ራሳቸውንም አገራችንንም ወደ ባሰ ቀውስ መክተታቸው አልቀረም። ባንድ በኩል በተወሰነ ደረጃም ቢሆን ፍጹም ስልጣኑ የተነካው ወያኔ በሱ ብሶ የመገንጠልን ድንፋታ እስከማሰማት ደርሶ በየቦታው የርስ በርስ ፍጅትን አባብሷል። ይህን ከኦነግ ጋር የተቀናጀ በጥብጥ ሲያካሂድም መጨረሻው ወደ ስልጣኑ ለመመለስ ወይም ከህዝብ ቅጣት ለማምለጥ መሆኑ ከህዝብ የተሰወረ አይደለም። በዛ በኩል ደግሞ የሹሞቹ ለባዕድ ሎሌነትና የራሳቸውንም የስልጣን ጥም የሽግግርን ሂደት ተቃርኖ ቀውሱን እያባባሰው ነው። ያለውን ሁኔታ ለመቆጣጠር ችሎታም ፍላጎትም አቅምም የላቸው ማለት ይቻላል። በየጊዜው ሊገሉኝ ነው ቀልበሳ መጣ ወዘተ በሚል የሹሙ ዋይዋይታ መሰማቱ የሚያስገርም ሳይሆን የሚጠበቅ ነው ማለትም እንችላለን። የሽግግርን ሂደት መቃወማቸው ለሂደቱ ደካማ ጎን መጠናከርና ለወያኔ ጥቃት መመቻቸት ነው ስንላቸው ስለማይሰሙ መጪውን ነውጥ ራሳቸው ላይ ራሳቸው ያመጡት ነው የምንለው ነው። ለውጥ አምጪ ህዝብ ሳይሆን እኛንን እስካሉ ጥቃቱንም ለመከላከል ራሳቸው ይወጡት በሚል ህዝብ የሚወስን መሆኑንም መረዳት አለባቸው። ኢትዮጵያን ለማዳን እንተባበር ለስልጣናችን ሙቱልን ሲሉ ሰሚ ያጣሉ እንጂ እንደባደም የጦርነት ጊዜ በስሜት የሚማገድላቸው ዛሬ ሊያገኙም አይችሉም። ያውም ደም የፈሰሰለትን መሬታችንን በዚህም በዛም ለሻቢያም ለወያኔም ለሱዳንም እያስረከቡ ባሉበት። ለወያኔ ዋና ጠላት ሆኖ የተገኘው የህዝብ ህብረትና ኢትዮጵያዊነት መሆኑ የሚዘነጋ መሆን የለበትም። ይህን ሁኔታ ለመቀየር ወያኔ ህዝብን እርስ በርስ በማበጣበጥ ህብረትን ሊያተን በመጣር ላይ ነው። ኢትዮጵያዊነትንም ለማጥፋት ከከፈተው ዘመቻ አንዱና ዋነኛው ኢትዮጵያዊነትን ከብሔረተኝነት ጋር ማቃረን ነው። በቅድሚያ ኢትዮጵያዊ ሳልሆን በብሔረሰብ ልገለጽ የሚሉት ባለመንጫዎች ዛሬ በሌሎችም ታጅበዋል። ኢትዮጵያ የምንለውን እንደ ጸረ ብሔሮችና አንዱ ጠባብ ወንጀለኛ እንዳለውም እንደ ጨፍላቂ ሊፈርጁልም ተነስተዋል። ኢትዮጵያዊነት ከተዳከመ የወያኔ የማንነት ማጥበብ ይቀጥልና ሁሉም ተከፋፍሎ በየጎጡ የወያኔና የጠባቦች ሰለባ ይሆናል። አገር ትከፋፈላለች፣ ህልውናዋም አጠያያቂ ይሆናል። ይህ የባዕዳንና የቆዩ የአካባቢ ጠላቶቻችን ምኞት ነው። ኢትዮጵያዊነትን ማጠናከሩና ኢትዮጵያን የመጠበቁ ግዳጅ በአሁኑ ጊዜ ዋነኛው ግዳጃችን ሆኖ ይገኛል። ይህን ለቅንጣትም መዘንጋት የለብንም እንላለን። ኢትዮጵያዊነት ይጠንከር፣ ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል፣ የሽግግር ሂደት ፍላጎታችን ይከበር።
አይበርድም አይበርድም ሳይገቡ ጠላት እዚያ ለነጻነት በሀገር መመካት በተወላጅነት በባለቤትነት እዚያ ለነጻነት ጎመኑ ስብጮማ ቆሎ ክትፎ ስጋ ድርቆሹ ፍትፍት ነው ቃሪያውም ክትሰንጋ ጠጁ ነው ወለላ ከጎኛ ኪነጥቃል የመንደሩ ጠላ እህሉ ጣም አለው እንጀራው ያጠግባል ጭፈራው ዘፈኑ ችግርን ያስረሳል እዚያ ዘመድ አለ ሁሉም የእናት ልጅ ነው ሁሉም የአባት ልጅ ነው ጠላትም አንዳንዴ መጣል መቃብር ባላጋራም ቸር ነው ያገር ልጅ ሲቸገር ገነት ነው ሀገሬ።
Yeah.